በነገራችን ላይ አቶ ኤፍሬም ማዴቦን በተመለከተ የግንቦት ሰባት የውጭ ጉዳይ ኃላፊ አቶ ኤፍሬም ማዴቦ እሳቸው እንደነገሩን የስድስት ዲጂት ደሞዛቸውን የሚሳሱለትን ልጅና ቤተሰባቸውን ተሰናብተው ወደ አስመራ ሄዱት ኢትዮጵያን ነጻ ለማውጣት ነበር። ነገር ግን በኦክላንድ ካሊፎርኒያ ውስጥ ኦገስት 11 ቀን 2012 ዓ.ም በተካሄደው 21ኛው የኤርትራ ፌስቲቫል ላይ ተገኝተው በመድረክ ላይ ባሰሙት ንግግር ባለቤታቸው ኤርትራዊት ልጃቸውም ግማሽ ኤርትራዊ እንደሆኑ እሳቸውም ሁለተኛ አገራቸው ኤርትራ እንደሆነ በስሜትና በኩራት ተናግረው ነበር። መረጃውም ተቀርቶ በኢንተርኔት ድረገጾች ላይ ተሰራጭቷል። ታዲያ እሳቸው ዘመቻ ወይስ አማቾቻቸውን ጥየቃ ጠይቀው መመለሳቸው ይሆን? እና ይሄንን በተመለከተ በአቶ ጌታቸው ረዳ ብሎግ ላይ ነው ለመጀመሪያ ጊዜ ይሄንን ዜና ያየነው። አሁንም በኢንተርኔት ላይ ያው ተስተጣጦ ፀሐይ የሞቀ ነው። የምትፈልጉ ሊንኩን ልሰጣችሁና መረጃውንም ልታገኙ ትችላላችሁ እዚህ ላይ። እና አመሰግናለሁ በዚህ ላይ የምትለው አለ?
እኔ ምን ላለው ታጣ ማነው ኤፍሬም ማዴቦ ራሱ ብሎታል እና ልጅ ግማሽ ኤርትራዊ ነው በካለ እንግዲህ መቼስ ሄደው ዘመዶቻቸውን መጠየቃቸው አይቀርም። የባለቤታቸውን ዘመዶች መጠየቃቸው ይቀራል ብዬ አላስብም። እና ከዚህ በላይ ስለዚህ የምለው ነገር የለኝም። እና ምን ለማለት እችላለሁ? ይጠይቃሉ ብዬ አስባለሁ።
በጣም አመሰግናለሁ። እና ከዚሁ ጋር በማያያዝ ዶክተር ብርሃኑም ከሚያስተምሩበት ዩኒቨርሲቲ ስራቸውን ለቀው ላይመለሱ ዘምተዋል ሲባል ሰሞኑን ይፋ በወጣው መረጃ መሰረት ደግሞ በክሌ ዩኒቨርሲቲ ዶክተር ብርሃኑ ከስራቸው እንዳለቀቁ እረፍት ላይ እንደነበሩም ተገልጿል። እኚሁ ግለሰብ በአውሮፓ ህብረት ፓርላማ የኢትዮጵያን ድርቅ አስመልክቶ ከአስመራ ተጠርተው ንግግር እንዲያደርጉ መጋበዛቸው ተወርቶ ነበር። ወይዘሮ አና ጎሚስ ዶክተር ብርሃኑ የተጋበዙት የእርሻ ባለሙያ ስለሆኑና ጉዳዩ ስለሚመለከታቸው ነው ሲሉም ተደምጠዋል። ለመሆኑ ብርሃኑ ነጋ ኢኮኖሚስት ወይስ አግሮኖሚስት? እንደው የምታውቀው ነገር ካለ እንደው ብትገልጽልን። መቼም ጋዜጠኛ ስለሆነ
አግሮኖሚስት መሆናቸውን አላውቅም። ኢኮኖሚስት መሆናቸውን ግን አውቃለሁ። ኢኮኖሚስት በትምህርት ብቻ ሳይሆን ቤተሰቦቻቸውን በንግዱ ዓለም ውስጥ የነበሩ ሰዎች ስለሆኑ በዛ ላይ የተሻለ ግንዛቤ ያላቸው ሰው ነው የሚመስለኝ። በተረፈ እሷን ካነሳችን አሁን ያነሳትን ጥያቄ ካነሳ ሌላ ተያያዥ ነገሮችንም ልመልከትበት። በመጀመሪያ ደረጃ ይህ ግብዣ ለአውሮፓ ህብረት ላይ ለብርሃኑ ነጋ የተደረገው ግብዣ የአውሮፓ ህብረት አይደለም የጋበዘው፣ አና ጎሜዝ ናት የጋለበት የጋበዘችው። አና ጎሜዝ እንደ አባልነቷ እኔንም አንተን የፈለገችውን ሰው አንድ የአውሮፓ ህብረት አባል በኮሚቴ ደረጃ ሊያነጋግር የሚችለውን ሊያነጋግር የምፈልገው ነገር አለ፣ ይህን ጉዳይ ኮሚቴው አስተያየት ይስጥበት ተብሎ ለመጋበዝ ይቻላል። እና ያለው አማራጭ ምንድን ነው? ብርሃኑ ነጋን ወደዛ ለመጋበዝ የተገደደችበት አንድ ነገር ብቻ ነው። በቃ በመሰረቱ አንድ ነገር ልበል እዚህ ላይ፣ አና ጎሜዝ ባለው መንግስት ላይ ከፍተኛ ቅያሜ አላት። ቅያሜው ምንድን ነው? አና ጎሜዝ በቅንጅት ጊዜ በነበረው ሁኔታ የታዘበችውን በእውነት ተናግራለች ብዬ አምናለሁ። በዚህ ላይ ጥያቄ የለኝም። ግን አና ጎሜዝ መለስ ዜናዊ በዛን ጊዜ 20 ፔጅ ስሞታ ጽፎባታል ለአውሮፓ ህብረት። ይህ ደግሞ የአንድ ሀገር መሪ የጻፈው ስሞታ በሴትዮዋ ፋይል ውስጥ ይቀመጣል። እና ይሄ ሁኔታ ለሴትዮዋ ምቹ አልነበረም እና በጣም የሚያበሳጫት አይነት ነገር ነው ያደረገው። ያንን አድርጓት ስለነበር በዚህ ያለው መንግስት ላይ ያላትን ሰው ናት እና ቂም ይኖራታል። ይህንን ምክንያት በማድረግ ነው ብርሃኑን የምትጋብዘው። ብርሃኑን ደግሞ ከእሷ ጋር ባለው ግንኙነት ያኔ በቅንጅት ጊዜ በነበረ ሁኔታ እያመለጠ እሷ የምትኖርበት ሸራተን ሆቴል ይገባ እንደነበር ይፋ የወጣ ነገር ነው። እንድታስለው ወደዛ ይገባ ነበር እና ይሄ ነው እንግዲህ ሁኔታው ያሉበት ሁኔታ ከዛ ግብዣ ጋር ተመለከተው። በግብዣ ደረጃ ዛ ከደረሰ በኋላ ግን ብርሃኑ ነጋ ከአና ጎመዝ በስተቀር አንድ ትንሽ ሩም ውስጥ ነው የተደረገው ስብሰባው እና ክለርኮች የኦፊሱ የውጭ ጉዳይ የአውሮፓ ህብረት የውጭ ጉዳይ ኮሚቴ የኦፊስ ሰራተኞች ናቸው ያነጋገሩት። ከአባሎቹ ውስጥ አና ጎመዝ ብቻ ነች የተገኘችው። አንድም የአውሮፓ ህብረት አባል ሰው አላነጋገረውም። ሌሎች አና ጎመዝ ሌላ
ልክ ነው ተዘግቧል በሌላ ዜና
ሰዓት ላይ የተደረገው ነገር በጣም እንደ ትልቅ እንግዳ ተደርጎ አውሮፓ ህብረት ጋበዘው ተብሎ ነው። ሌላው የሚገርመው ነገር ደግሞ ይህንን አይነት ሁኔታም የቮይስ ኦፍ አሜሪካ የአማርኛው ክፍል እንዲሁ አይነት ሁኔታ ነበር ሲያንጸባርቅ ነበረው። የአውሮፓ ህብረት አባላት ያደረጉላቸው ግብዣ መሰረት ነው የሚሉት የአውሮፓ ህብረት አባላት አሉ። ይህንንም ደግሞ ኢትዮጵያ ውስጥ የአውሮፓ ህብረት ጽህፈት ቤት የአውሮፓ ህብረት ኤምባሲ ማለት ነው ኢትዮጵያ በአዲስ አበባ ያለው ኢትዮጵያ ያለው መንግስት ጠይቋል። ምንድን እያደረጋችሁ ያላችሁ ሲል አይ እኛ አይደለምም አውሮፓ ህብረት አይደለም የጋበዘው የጋበዘችው ግለሰቦች ናቸው ግለሰብ ናት የጋበዘችው ብሎ ለኢትዮጵያ መንግስት የአውሮፓ ህብረት መልስ የሰጠበት ታሪካዊ ሁኔታዎችም አሉ ተይዘው ያሉ እና እነዚህ ናቸው ያሉት ሁኔታዎች። ግን ጥሩም ባልንፋበት ካል ክፍነፋበታለ ያም ለምን ምክንያቱም ቅድም እንዳልኩ አይነት ሰዎች ነው ያለ ነው። ይሄ ትክክል ነው ወይ ያ ትክክል ነው ወይ ብለን መዝነን የምንመለከት ሰዎች አይደለም። ስለዚህ እንደዚህ አይነት አቀራረቦች ነው የምታየው። እንደውም አንድ ማስረጃ ልንገርት እዚህ ላይ ግንቦት ሰባት እና ቪኦኤ የሚሰራበትን ሁኔታ ታስታውስ እንደሆነ ከነ አድማጮችም ከተከታታዮችም የሚያዳምጡት ነገር ይኖራል ብዬ አስባለሁ።
አይ ከታተላል
የሚከታተሉት ስትከታተሉ ቪኦኤ ላይ ትዝታ በላቸው ጥያቄ ትጠይቃለች። ምናምን ዘለቀን የመጣ ሰሞኑን እንዴት ነበር እንዲህ ነው ምናምንና እስኪ አንድ ማስረጃ የሚሆን ይህንን በሚመለከት አንድ ነገር ልግለጽልዎ ትልና ቴኮን ልትከፍ ስትል የለም አያስፈልግም ይላል ምናምን። ይህንን ሲል እንደ ኢንተርናሽናል ሚዲያ ወይም ይህን እንደ አሜሪካ ሚዲያ ተወካይነት የለም ይህንማ ማስደመጥ አለብኝ ነገሩን ማዳመጥ አለባችሁ። መሪውን መቆጣጠር የነበረባት እንደ ጋዜጠኛ እሷ ነበረች። ግን ተጠያቂው ምናምን ዘለቀ የእሷን ያዘጋጀችውን ፕሮግራም አፈርድ ሚያስ ገብቶ በሱ መንገድ ነው ሄደው። ይህንን አይነት ትግስት ሌሎች የፖለቲካ ሰዎች ላይ አይደረግም። እንደዛ አይነት ትግስት ግን ለግንቦት ሰባት ሰዎች ይደረጋል። ይገባኛል ለምን እንደዛ እንደሚደረግ። እነዚህ ሰዎችም ዋሽንግተን ዲሲ ነው የሚኖሩት። የቪኦኤ ሰዎች ዋሽንግተን ዲሲ ውስጥ ነው የሚኖሩት። በእድር፣ በእቁብ፣ በቤተክርስቲያን በመሳሰሉት ከእንደዛው ከእነዚሁ ሰዎች ጋር ነው የሚኖሩት እና እነዚህን ሰዎች ላለማስቀየም ደግሞ እንደምታውቁት ነው ብዙዎቻቸውም ደግሞ ወደ ጡረታቸው እየደረሱ ስለሆነ ጡረታ ከወጡ በኋላ ከእነዚሁ ሰዎች ጋር ነው የሚኖሩት። ስለዚህ እነዚህን ሰዎች ላለማስቀየም የሚደረግ ሁኔታዎች ነው እያስተዋልኩ ያለሁት እና ይሄ ነው ነገሩ ለማለት ነው።
በጣም አመሰግናለሁ ጋዜጠኛ ደምስ። ምንድን ነው አንድ እኮ የአበው ብሂል አለ፣ ዝንጀሮ በሰው ክምር ልጇን ትድራለች ይባላል እና ይሄ ይገርምሃል፣ በተለይ ታዋቂ የሆኑ የዜና አውታሮችን በሚገባ ይከታተላል አንበሳው ክበቡ እና እውነተኛ ፓትሪዮት ኢትዮጵያኖች እና የሚደረጉትን ሁኔታዎች ሁሉ እናውቃለን እና የኢትዮጵያ ኢንተለክቹዋሎች ይከታተላሉ። ሰርፕራይዝ የሚያደርግ ዶክመንት ሁሉ አለን። እንደ ትዝ ይለኛል አንድ ጊዜ በአዲስ ዓመት እንዲያውም ትዝታ በላቸው ከአዲሱ ጋራ ውይይት ሲያደርጉ እንደው እድሜውም እየገፋ ስለመጣ ነው መሰል እንደው በጎ ነገር ለመስራት ቃል እንደምትገባ በአዲሱ ዓመት ሁሉ የሰጠችው። ከዚህም በተጨማሪ ደግሞ ከዚሁ ከአንበሳው ክበብ እየሰማን ሬዲዮ ጣቢያውን ስቱዲዮ ውስጥ እያሉ ተደውሎ የሚገርም የዛው የቮይስ ኦፍ አሜሪካ ጋዜጠኛ እዚሁ ህዝብ እየሰማ አደባባይ ላይ በጣም ከደዋዩ ኢትዮጵያዊ ጋር ሲሰዳደብ ሪኮርድ ሊሆኑ መረጃዎች አሉ እና ማን ምን እንደሆነ እናውቃለን። እንዲሁም ደግሞ በዚህ ቮይስ ኦፍ አሜሪካ ውስጥ ያሉት ግለሰቦች ከየትኛው የፖለቲካ ድርጅት ጋር ተለጣፊዎች እንደሆኑ፣ ከማን ጋር እንደሚበሉ እንደሚጠጡ፣ ይህንን ሁሉ ሰው ያውቃል እና እኛ ምንድን ነው በዚህ አጋጣሚ እንዲገነዘቡ የሚፈለገው 21ኛው ክፍለ ዘመን ውስጥ ነው ያለ ነው። ሬዲዮ ጣቢያ፣ ቴሌቪዥን ጣቢያ ተቆጣጥሮ የራሳቸውን ፍላጎትና የፖለቲካ እከክ ኢትዮጵያኖች ላይ ማራገፍ የሚችሉበት ጊዜ አልፏል እና ኢትዮጵያኖች የተጣራ ትክክለኛ መረጃን ፈልፍለው ያገኛሉ። አሁን እንዳውም ይሄንን አስመልክቶ በጣም አንድ የተዘጋጀ ጥያቄ ነበር እንዳው ከአድማጩም ከኢትዮጵያኖችም ለረጅም ጊዜ ሲብላል ላይ ነበር ለመሆኑ የአሜሪካ ድምጽ ሬዲዮ ጋዜጠኞች በሻቢያ ድጋፍ ከኤርትራ ተንቀሳቅሰው የኢትዮጵያ ህዝብ የዲሞክራሲና የመልካም አስተዳደር ልዕልናን ያጎናጽፋሉ ስለሚባሉ ድርጅቶች ሲዘግቡና ከአስመራ ወደ ዋሽንግተን የሚመላለሱ የድርጅቶቹን አመራር አባላት በቃለ መጠይቅ ሲያስተናግዱ ተስተውሏል ቪኦኤ ለኢትዮጵያ አድማጮች ሚዛናዊ ዜና ለማቅረብ አንተ በጋዜጠኝነት ሙያ የተካንከውን ኤርትራ ደርሰ ስትመለስ ነባራዊውን ሁኔታ ለህዝብ በይፋ በተከታታይ በታዋቂ ድረገጾች ላይ በጽሁፍ ያቀረብከውን ጋዜጠኛ ፈልገው አለማቅረባቸው ሬዲዮ ጣቢያው በኢትዮጵያ ምሁራን እይታ ትዝብት ላይ ወድቋል። ምናልባት ያንተን ዘገባ አላዩ አልሰሙ ወይስ እንዳትቀርብ መመሪያ ደርሷቸው ይሆን?
እኔ መመሪያ ደርሷቸዋል ምን የሚለውን ነገር ልለው አልችልም። መቼም ሰው ናቸውና እዛም የሚሰሩ ሰዎች የራሳቸው የፖለቲካ አቋም ሊኖራቸው ይችላል እና መስመሯ የጠበበች ብትሆንም ሁለት ነገሮች አሉ። የሚነጋገሩበትን ቋንቋ ለፈረንጆቹ ባለማወቃቸው በሚያስፈልገው መንገድ ይሄዱበታል እና በዛ መንገድ ይጠቀሙበታል። የሚገርመው አሁን ያልከውን ነገር ግን ይህን በተመለከተ እኔ ራሴ ደውዬ የሰጡት መግለጫዎች ትክክል አይደሉም እና እነዚህ ነገሮች ማብራሪያ ልሰጥበት ፈልጋለሁ ብዬ ጠይቃቸዋለሁ። ግን ያንን ነገር አልፈቀዱልኝም። እንደው አንተ ያልከውን ነገሮች ለአንሳ ብዬ ነው። ምክንያቱም ከሁለት አቅጣጫ ብትሰማው ሚዛናዊ ይሆናል። እኔ ትንታበላቸው ወዳጅን ደውዬ ጠይቃታለሁ። አሁን የአማርኛ ስለሚታስተዳድረው እሷ ነች እና ይህንን ደውዬ ጠይቃታለሁ እና ምንድን ያለችኝ ጽሁፎችህን እስቲ ኢሜል አድርግልኝ ያለችኝ። ጽሁፎች እኮ ዌብሳይት ላይ ጉግል አድርጋ ልታገኛቸው ትችላለች።
በሚገባ
ጋዜጠኛ ይሄ ነው እንትኑ ሄዶ ራሱ ፈልጎ አግኝቶ ነው በዛ ላይ እኔ የምፈልጋቸውን ጽሁፎች ብቻ ለመመልክናት የጽሁፎችን ሁኔታዎችን አይታ ከዛ በኋላ ልትነጋገረኝ የምትችልባቸው ሁኔታዎች ሊኖሩ ይገባ ነበር። ግን እንደዛ አይነት ነገሮች ናቸው። ያም እኔ እነሱ አቀረቡኝ አላቀረቡኝ የሚያዳምጡ የሚያነቡ ኢትዮጵያውያን እንዳሉ አውቃለሁ። የሚያመዛዝኑ ኢትዮጵያውያን እንዳሉ አውቃለሁ። በኢትዮጵያዊነታቸው የሚኮሩ ሰዎች እንዳሉ አውቃለሁ። እነዛ ሰዎች ደግሞ ተከታትለው ጽሁፎች እንደሚያነቡ ደግሞ አውቃለሁ። ስለዚህ በቪኦኤ የቀረብክ አልቀረብክ የሚያመጣው ምንም አይነት ነገር የለም ለማለት ያህል ነው። ኤኒዌይስ ያለው ሁኔታ ይህን ይመስላል። ቪኦኤ ደግሞ ሁላችንም የታክገን በሚተዳደር እስከሆነ ድረስ ጊዜም ጠብቆ ደግሞ ለኃላፊነት የሚቀርብበት ጊዜ የሚመጣ ይመስለኛል።
ታንኪዩ ጋዜጠኛ አደምስ። አሁን ባልከን ላይ አውቆ የተኛን ቢቀሰቅሱት አይሰማም ነው የሚባል ነገር አለ እና አንተ ያወጣቸው እኮ በታዋቂ የኢትዮጵያ ድረገጾች ላይ የሚነበብ ጽሁፍ ነው። ኢንተርቪውም ጭምር ወጥቷል የትም ቦታ ላይ እና ደግሞ በየቀኑ የአማርኛ ቋንቋ ፕሮግራምን የሚያስተላልፉ ጋዜጠኞች ይሄን ጉዳይ በተመለከተ ለኢትዮጵያ ህዝብ የሚያቀርቡትን እሹ ፍለጋ መቼም የኢትዮጵያ ድረገጾች ሳይጎበኙ የሚውሉበት ቀን ያለ አይመስለኝም። በእርግጥ ትዝብት ውስጥ ነው የወደቁት። እንዲህ አይነት በኢትዮጵያ ህዝብ ላይ በሚያሳዝን መልኩ ጋዜጠኛ ሆኖ ይሄ ያስተማራቸውን ህዝብ በመክዳት በጋዜጠኛ የሙያ ኤቲክስ እና ስነ ምግባር ባለመመራት ኢትዮጵያ ውስጥ በ1991 ዓ.ም ትዝ ይለኛል ያኔ ኢንተርኔት እንዲህ አልነበረም። ደው የምንሰማው ሬዲዮ እንዴት እንደሆነ ሁሉ እናውቃለን። ምን ደባ እንደተሰራና ቃል አሁንም የዛ ደባ ተባባሪ ሆነው እነዚህ በጎሳ የተደራጁ ድርጅቶችንና ሻቢያ እየፈለፈለ ኢትዮጵያ ላይ የሚልካቸውን ጉዳዮች ተልኮ አስፈጻሚ ለመሆን የተዛባ ኢንፎርሜሽንን ለህዝብ በማቅረብ ሲተባበሩ እውነታውን ሸፍነው በጣም በጣም የሚያሳዝንና ሊያፍሩበት የሚገባ ነው። ሰው በትምህርትም ብቻ ሳይሆን በእድሜ እየገፋ ሲሄድ ለቀሪው ህይወቱ ነው የሚያስበው። ንስሐ ይገባል። ደግና ሩሩ ይሆነ ነው የሚሄደው። እና ምን ነው እንዲህ አይነቶቹ እንደው የበለጠ ጨካኝና እዚህ ህዝብ ላይ እንደው ግፍ ከሚሰሩት ጋር እንደው እንዲህ ሲሰለፉ በጣም ያሳዝናል። እና ህዝቡ የተጣራ ኢንፎርሜሽን ይፈልጋል። በጣም አመሰግናለሁ። አሁን እንግዲህ የመጨረሻው ጥያቄ ላይ ነን። ከዛም በኋላ ወደ ክፍል 3 ነው የምንሄደው። በዚህ በክፍል 3 ላይ ያው ቃለ መጠይቅና ያስተያየት ክፍለ ጊዜ ነው። ከዛ በፊት አንድ ጥያቄ አለ። የወቅቱ ተጨባጭ ሁኔታዎች በሚመለከት በተለይ ኢትዮጵያ ውስጥ የአዲስ አበባን ማስተር ፕላን በሚመለከት የተደረጉ ሰልፎች አሉ እና በዚህ በ21ኛው ክፍለ ዘመን ሰው ምንም አቋም ይዞ ይነሳ ምንም ሐሳቡን መስማት ያስፈልጋል እና ህይወታቸው እንዲሁ በከንቱ የተቀጠፈ አለ። ለምሳሌ ያህል እናት ልጇን ለመከላከል ስትል በጥይት ተደብድባ የተገደለች ሁኔታ ሁሉ ያንን ስንሰማ በጣም እናዝናለን። ለምሳሌ ያህል የወያኔ መሪ መለስ ዜናዊ ጫካ በነበሩበት ጊዜ ቤተሰቦቻቸው እናት አባቶቻቸው አገር ውስጥ አሉ እና እሳቸው ያንን አይነት ሁኔታ ስለሚያደርጉ ታድነው እንዲደበደቡ ወይም እንዲገደሉ ልጅሽን ካላመጣሽ ተብሎ የተደረገ ነገር የለም እና ይሄንን ጉዳይ በሚመለከት በተለይ በአሁኑ ጊዜ ኢትዮጵያን የሚያስተዳድሩት ሊሰሙ ይገባል። ምንም ይሁን ምን በድሮም ጊዜ አይተናል፣ በደርግም ጊዜ ይሁን በኃይለ ሥላሴም ጊዜ እንዳውም ፖሊስ ወንጀለኛ የሚያመልጥ ወንጀለኛን እንኳን ከጉልበት በታች አቁስሎ ለመያዝ ነው የሚጥረው እና በእርግጥ እዚህ በውጭው ዓለም ደግሞ የሚደረገውንም እናውቃለን። ፖሊስ የሚተኩሰው ለመግደል ነው እና እኛ ግን ከእምነታችን አኳያ ከስብዕና አኳያ ምክንያቱም የሺ ዘመን ታሪክ ያለን ህዝቦች ነን፣ የዓለም ህዝብ አንጋፋዎች ነን እና እንዴትስ እንጨካከናለን? በዘመነ አብዮት የተፈጠረውን እልቂት እርስ በርስ እልቂት አይተናል። ከዛስ ምንስ እንማራለን? እና ከዚህ አኳያ ስናይ ከፍተኛ ደባ አገራችን ላይ ያንዣበበ ነው። ሻቢያና ወያኔን በሽኮኮ ተሸክሞ አዲስ አበባ ያገባው ኦኤልኤፍ በአሁኑ ጊዜ በጣም ስማርት በመሆን ለየት ባለ ፕሮፓጋንዳ ያረጀ ያፈጀውን ኋላ ቀር የሆነውን አስተሳሰቡን ይዞ አሁን ሌላው ኢትዮጵያዊ እነሱን ደግሞ በሽኮኮ ኢትዮጵያን እንዲያፈርሱ ተረኛ እንዲሆኑ እንዲያደርግ በዛ መልኩ ብዙ ስራዎች እየተሰሩ ነው። ይሄንን እያየን ነው። ምናልባት ይሄንን ጉዳይ ያልተገነዘቡ ኢትዮጵያኖች ካሉ ኦክቶበር 23 ገደማ ላይ ኦክቶበር 23 ላይ ነው ያው ደምስ ታውቃለህ፣ ሻቢያ የሚጎነጉነውን ድርጊት እንደምታውቀው ኦኤልኤፍን የመሳሰሉ የሲዳማ ነጻ አውጪ እንዲሁም ደግሞ የኦጋዴን ነጻ አውጪ የሚባሉትን በዚህ ከግንቦት 7 አርበኞች ደምህት ጥምረት ጋር አላስገባም እና ያንን ሲያስታምም እንትን ብሎ ኖርዌይ ላይ ጥምረት ተመስርቷል እና ኦክቶበር 23 ነው እና በዛ ጥምረት ውስጥ የጋምቤላ የዚህ የቤንሻንጉል ምን ብለው ኦኤልኤፎች ከኦጋዴን ነጻ አውጪ ድርጅት ጋር መስርተው ያ ከተካሄደ በኋላ አንዳንድ ስራዎችን በመስራት አገር ቤት ውስጥ ደግሞ የሚደረገው እንቅስቃሴ እንደሚታወቀው ኖቬምበር ላይ ነው የተጀመረው እና በእርግጥ ህይወታቸው ያለፈውን ነፍሳቸውን ይማር፣ ቤተሰቦቻቸውንም ጽናቱን ይስጣቸው። ነው ምንለው እና አሁን በዚህ ጉዳይ ላይ ለምሳሌ እንደ ጀዋር አይነቱ ከኋላ ተሰልፏል እና ኢሳት ግንቦት 7 ደግሞ በሚገባ ጀዋርን ኮትኩቶ ለዚህ ደረጃ ያበቃውና ሚዲያም ላይ ያቀርቡታል እና ሰሞኑን ጀዋር ከግንቦት 7 ጠለፋ አመለጠን ሲል ሰምተናል እና ቪኦኤ ኢሳትን እስኪመስል ድረስ አቶ አምንና ጀዋር ተደጋግፈው በጋራ መግለጫ ሲሰጡም ነበር። አሁን ምን ተፈጠረ? ምናልባት እንደ ጋዜጠኛነት በዚህ ጉዳይ ላይ እንደው የተከታተልካቸው ግኝቶች ካሉ ብታቋድሰን አመሰግናለሁ።
አዎ፣ እኔ መቼም ጀዋር መሐመድ እንዲህ ነው የሚል ሰጣ ገባ ውስጥ አልገባም። ምክንያቱም ብዙም እውቀቱ የለኝም። በዚህ ላይ የዓላማም አንድነት የለንም። ስለዚህ ባመንበት ነው ሰውየው የሚሰራው ያለው። ምን ማለት ነው? ይሄንን ስል ጀዋር ከመጀመሪያ ጀምሮ የተለወጠ ሰው አይደለም። በአቋሙ ሰምቶ እንሄድ የሚያምንበትን የሰራ ያለ ሰው ነው። እምነቱ ትክክል ነው ትክክል አይደለም ሌላ ነገር ነው። ጀዋር አልጀዚራ ላይ አንዴ ለመጀመሪያ ጊዜ ቀርቦ በዚህ በኢትዮጵያ ጉዳይ ላይ ትንታኔ ሲሰጥ ከአልጀዚራ በኋላ የተቀበለው ኢሳት ነው። ወጣቱ የፖለቲካ ትንታኝ፣ ወጣቱ ፖለቲከኛ ጀዋር መሐመድ፣ ወጣቱ እንደዚህ በያንግ ስኮላር ምናምን እየተባለ ዝናና እንደ ፖለቲካ ሰው ቀሩ ስላወጣው ግንቦት 7 ነው። ግንቦት 7 እና ኢሳት ናቸው ይህንን ሰው እዚህ ደረጃ ያደረሱት። ግን ከዛ ጊዜ ጀምሮ ከመጀመሪያ ጀምሮ ከአልጀዚራ ጀምሮ የሚናገራቸውን ነገሮች ቁጭ አድርገህ ብታስተውል ጀዋር መሐመድ በአላማዬ ብሎ ከያዘው ነገር ላይ ንቅንቅ አላለም። ከእሱ ጋር የሄዱ አንሶላ የሚጋፈፉት ከእሱ ጋር ሊተኙ የፈልጉት ግንቦቶች ናቸው። ይህ ደግሞ በተለያየ መንገድ የታየ ነገር ነው። ይህንን በአግባቡ ልንገነዘበው ይገባል። ጀዋር መሐመድ ምን ብሏል? ብርሃኑ ነጋ ንግግሩን ካደረገ በኋላ የሆኑ ሁኔታዎችን አውጥቶ ተናግሯል። ይህንን ይላል። ስለ ብርሃኑ ንግግር ማለት ነው። ከተናገራቸው ንግግሮች ውስጥ በተለያዩ ነጥቦች ላይ ያነሳቸው በኦሮሞ ተቃውሞ ላይ ዶክተር ብርሃኑ የሰነዘሩት የተምታታ አስተያየት በፍትራዊ ድምዳሜው ላይ ደርሷል ይላል። ይህንና አንደኛ ይላል ተቃውሞ ሲጀመር እንዳልነበረ ቆጥረውት ነበር። በተወሰኑ ቀናት ውስጥ ድምዳሜያቸው ስህተት መሆኑን ተቃውሞ አረጋገጠላቸው ይላል ጀዋር መሐመድ። የተቃውሞ እሳት መለብለብ ሲጀምርና አገዛዝን ማንቀጥቀጥ ሲጀምር ሊጠልፉት ፈለጉ፣ አልተፈቀደላቸውም። አመራር አላማም አልነበረውም ብለው አስበው ነበር። ከድርጅታዊ አመፅ ነው ብለው አይደለምም ብለው ገምተው ነበር ብሎ ይላል። ወደ ሶስተኛው ስንሄድ ያሰቡት አልሳካ ሲላቸው ወደ ቀድሞ አስተሳሰባቸው ተመልሰው የኦሮሞ ናሽናሊዝም ላይ ትችት መሰንዘር ጀመሩ። አሁን ለምን ጥቃታቸውን መሰንዘር ጀመሩ ይና ራሱ ይጠይቅና እንደፈለጉት ትግላችንም መጋለብ ስላልቻሉ ተበሳጭተዋል። በኦሮሞ ትግል መሬት ላይም ሆነ በዲፕሎማሲ ደረጃ ያሳየው ብቃት ግንቦት 7 በተግባር በመሬት ላይ ምንም እንደሌለው በማረጋገጡ አጋልጧቸዋል ብሎ ይላል። እነዚህ ነገሮች እንዳሉ ሆነ ሁለት ነጥቦችን እንመልከት። የመጨረሻው በተግባር ላይ ምንም እንደሌለ በማረጋገጡ አጋልጧቸዋል፣ በመሬት ላይ ምንም የላቸው ብሏል። በመሬት ላይ ቅድም የተናገሩት ነገር ነው። ምንም ኢትዮጵያ ውስጥ ኮሽ የሚል ነገር እንደሌለ አይተናል፣ ሰምተናል። እዚህ ላይ ድምዳሜው በመሬት ላይ ምንም ነገር የላቸው ያዘው ነገር ትክክልነት አለው። ሌላ ሁለተኛው አነት ምት ተቃውሞ እሳት መለብለብ ሲጀምርና አገዛዙን ማንቀጥቀጥ ሲጀምር ሊጠልፉት ፈለጉ ብሎ ይላል። እኔ እንግዲህ ከጀዋር ጋር ሆኜ ግንቦት 7 ጋር ሲነጋገሩ አልነበርኩም። ግን ይህ ሰው ይህንን ነገር ብሎ ሲናገር ነገሮች አሉ። ሊጠልፉት ፈለጉ የምትለዋን ነጥብ ብንወስድ እስቲ የግንቦት 7ን የአመሰራረትና የእድገት ባህሪ እንመልከተው እና ያኔ ሊጠልፉት ፈልገዋል አልፈለጉትም የሚለውን ነገር እናያለን። እንግዲህ ግንቦት 7 በኢትዮጵያ ውስጥ ሊያሳየው የሚችለው ነገር የለውም። ያለው ኢሳት ብቻ ነው። በኢሳት ላይ የሚወጣ ሰበር ዜና ብቻ ነው። ሌላ ምንም ነገር የለውም። ስለዚህ በሰራዊ ደረጃ ኢትዮጵያ ውስጥ ሊንቀሳቀሱ የሚችሉበት ሁኔታም የለም። ሸባይ ተብሎ ሄደው ይሄው በየሁለት ወሩ በየሶስት ወሩ እየተመለሱ ስራችን እናጠናቀናል ነው የሚሉት። ይህ ነው እንግዲህ ባለው ሁኔታ ታሪካቸውን እንመርምር ብለን ስንነሳ ምን ይመጣል? ቅንጅትን ታስታውሳላችሁ። ቅንጅት ኢትዮጵያ ውስጥ ተወልዶ አሜሪካን ሀገር አምጥተው ገለውት ነው የጠለፉት እና ግንቦት ያደረጉት አንድ ጠለፋ አንድ። ከዛ ሁለተኛ ወደ ኤርትራ የተሄደው የራስን ግንባር ለማቋቋም ሳይሆን አርበኞች ግንባርን ለመጥለፍ ነበር። ከብዙ ዓመታት ትግል በኋላ አርበኞች ግንባርን ጠልፈው የራሳቸው አደረጉት። ሁለተኛ ጠለፋ። ሶስተኛው ጠለፋ ደምሂትን ለመጥለፍ ድርድር አደረግን በዚህ በዛ ብናምን አለ። ደምሂትን አልጠለፍም ብሎ ጥሎ ወደ ኢትዮጵያ ገባ። ሞላ አስገዶም ስል ማለት ነው። እና አሁን ደግሞ የኦሮሞን ይሄንን በአዲስ አበባ አካባቢ የተፈጠረውን ሁኔታ ሊጠልፉ ቢሞክሩ አይጠልፉን ሊጠልፉ አልሞከሩም ብዬ ልከራከርላቸው አልችልም። ምክንያቱም ያለ ትሬንዳቸውን ስንመለከት በጠለፋ ነው የኖሩት። እና ሊጠልፉኝ ነው አልጠለፍም ካለ ጀዋር እንግዲህ እሱና እነሱ ናቸው የተነጋገሩትን የሚያውቁት። አብረውም እየወጡ መግለጫ የሚሰጡት የነበሩት በግንቦትም ኢሳትም ላይ እየወጣ መግለጫ የሚሰጡበት በእነሱ ከእነሱ ጋር የሆነ እሱ ነበር። በዚህ ላይ እንደምትመለከቱት ይህንን አይነት ነገር የሚሰራው የሌለው ሰው በሰው ስራ ላይ መንጠልጠል ይፈልጋል። ሁ ታች መጨረሻዋ ላይ እንዳለው ምን ይላል በሌላ መልኩ ላይ አስተውሉ፣ አለን የሚሉት ወገን እንዲነሳም አድርገው ነበር ይላል። እንትና ነው ጃር ነው የሚለው አስታውሱ ይልና አለን የሚሉት ወገን እንዲነሳም አድርገው ነበር። ብቅ ብሎ መልስ የሰጣቸው ግን አልነበረም ይላል። መሬት ላይ ምንም የለም። ያው የዋሽንግተኗ ጭብጨባ ብቻ ነች። በግልም ሆነ በይፋ ኃይላቸውን ለማንቀሳቀስ እንደተዘጋጁ ቃል ገብተው ነበር። መቼም ቃል ገብተውልኝ ነበር አይልም። የተገኘ ምላሽ ግን አልነበረም። የገቡትን ቃል ደግሞ በተግባር በመተርጎም ሊያሳዩ የቻሉበት አንድም ቦታ አልተገኙም ይላል። ደጋፊዎቻችን ይነሱብናል ብሎ በመፍራትም ዛሬ የኦሮሞን ተቃውሞን ፍክሮች ትኝቶቻችንና ስትራቴጂያችንን በመኮንን የራሳቸውን አሰራርና ድክመቶችና ቅጥፈት አልብቃት መሸፈኛ ሊያደርጉን ሲጥሩ ይታያሉ ይላል። እና እንግዲህ ይሄ ተመካክረው የነበረውን ነገር እንግዲህ በሼክስፒር ድራማ ክላሲክ ወግ የሆነ የጓደኝነትና የከደደ ሁኔታዎችን ስትመለከት እንዲህ አይነት ሁኔታ ነው በጃዋርና በግንቦት ሰባት በኩል የተፈጠረው። እና እኛ ምን አገባን አሁን እዚህ ላይ? እና ምንድን ነው የሆነው እዚህ ላይ ስትመለከት ጃዋር፣ እኔ ጃዋር ልክ ነው ትክክል አይደለም የሚለውን አይደለም አሁን ለማየት የፈለኩት። ጃዋር ከተናገራቸው እና ሊጠርፉን ፈለጉ እስካላቸው ያላቸውን ታሪክና በመሬት ላይ ያላቸውን ሁኔታ
አሎ ሶሪ ተቋርጠናል። ደግሜ ደውላለሁ። አድማጮቻችን ተቋርጠናል። ደግሜ እስቲ ደውላለሁ። ጋዜጠኛ ደምስ ጋር በንግግር ላይ ያለ ነው የተቋረጠው። ሄሎ ተቋርጠን ነበር። ቆይስ እንገባለን። ይሰማል አሁን? ኦኬ ኦኬ። ያ ትንሽ ብሬክ ሙሰድ እስቲ ሙዚቃ እንጨርስና እንቀጥላለን። ኦኬ ኦኬ። ሶሪ ይቅርታ ክቡራትና ክቡራን ኢትዮጵያውያን ተቋርጠን ነበር እና እስቲ ደምስ ከቆምክበት ብትቀጥልል
የተቋረጠው የት ጋር እንደሆነ እስቲ ልታስታውሰኝ ትችላለህ ወይንም ማደ ከአድማጮች
ነገሩ ሐሳቡን የቋጭ ሆይ መስላል በተለይ ከግንቦት 7 ጋር ስለተፈጠረው ሁኔታ በርግጠኛ ምን አገባን በሚል ሁኔታ ላይ ነው ግን የጃዋር ይሄንን በተመለከተ በቁጥር 2 ላይ ያቀረበ የነበረውን መጨረሻው ላይ ነበር
እና እንደዛ አይነት ነው ሁኔታው ያለው እዛ ላይ እንግዲህ ከጃዋር ጋር ሲነጋገሩ ማለት ነው ከጃዋር ጋር ሲነጋገሩ እኛም የራሳችንን ሰዎች እናነሳሳለን እናንተን በጅለጥሉ ተባብለው ነበር ማለት ነው እና ይሄን ሲሉ አለን የሚሉት ወገን እንዲነሳን ጥሪ አድርገው ነበር ይላል ብቅ ብሎ መልስ የሰጣቸው ግን አልነበረም በግልም ሆነ በይፋ ኃይላቸውን ለማንቀሳቀስ እንደተዘጋጁ ቃል ገብተውልን ነበር ይላል ጃዋር የተገኘ ምላሽ ግን አልነበረም የገቡትን ቃል ደግሞ በተግባር በመተርጎም ሊያሳዩ የቻሉበት አንድም ቦታ አልተገኘም ይላል ይህን ሁላችንም የምናውቀው ነው የትም ቦታ እንዲህ አይነት ነገር እንደሌለ እናውቃለን በግንቦት 7 ጦሩ ያለው ኢሳት ላይ ነው በዛ ላይ ያለው ሰበር ዜናዎች ናቸው ጦሩ ወይንም ውጊያዎቹ ይቻላል ወይንም ያላቸው ሰው ሁሉ እዛ ነው ያየነው ነው እንግዲህ በዋሽንግተን ዲሲ በሌሎችም ቦታ ያው ቲያትር ለማየት የሚመጡ ሰዎች አሉ እንደቀደም እንዳልኩት ኮሜዲያኖቹም ኮሜዲውን ያሳዩና ይሄዳሉ በዚህ አይነት ነው ያለው ሁኔታ
ጥሩ እንግዲህ በጣም እናመሰግናለን በነገራችን ላይ በዛ በተደረገው ስብሰባ ላይ አንድ ጠቃሚ የሆነ ጥያቄ ተነስቶ ነበር እና እዛ ጥያቄው ምንድነው የሚለው ግንቦት 7 አርበኛ ግንቦት 7 እንደ ድርጅት እና ፕሮፌሰር አርበኛ ታጋይ ዶክተር ብርሃኑ ነጋም እንደ ባለሙያ ምን አይነት ስርዓት የፌደራል ስርዓት ነው ለኢትዮጵያ የሚያስፈልጋት ይላሉ። ሌላውም ደግሞ የኢትዮጵያ ችግር የፖለቲካ ድርጅቶቹ የመሬት ስሪት ችግር ነው ይላሉ እና ግንቦት 7ም በዚህ በፕሮግራሙ ላይ ምን አይነት የመሬት ስሪት ነው ለኢትዮጵያ የሚያስፈልጋት ብሎ ያምናል ይሄንን መልስ ስጡኝ ብሎ ለጠየቀው ጥያቄ በጣም የሚገርም ነው የተመለሰው ምላሽ ምንድነው አይ ግንቦት 7 ምን አይነት ፌደራሊዝም ያስፈልጋል ለሚለው ምንም አይነት እንትን በፕሮግራሙም ላይ የለም የመሬትንም ጉዳይ በሚመለከት በፕሮግራሙ ላይ የለም እና ያለው ወያኔን ካባረርን በኋላ ህዝቡ የሚወስነው ውሳኔ ነው።
በነገራችን ላይ በብዙ ሺህ የሚቆጠሩ ኢትዮጵያውያን በመላው ዓለም በዌብሳይት እና በፓንቶክ እየተከታተሉ ነው ይህን ዝግጅት እንድታውቁት። ኦኬ ወደ ቀጣይ ጥያቄ ዘገይ እሺ ከዛ ደግሞ ከዚህ
አመሰግናለሁ። እሺ ጥያቄ ዶክተር ብርሃኑ አሁን ደግሞ ዲስከስ ካደረከው ነገር ምንድነው ትልቁ ቻሌንጃችን ምንድነው ብለሃል? ለኢኮን አለማሳተፍ ነው ብለሃል። እና እዚህ ሀገር ብዙ የተማሩ ኢትዮጵያውያን አሉ ፖለቲካ ውስጥ ግን አይሳተፉም። እናንተ ለኢኮን ለማሳተፍ ወይንም ለኢኮን ለመሳብ ምን እያደረጋችሁ ነው? እሱ ነው የመጀመሪያ ጥያቄ። ሁለተኛው ጥያቄ መጽሐፎትንም ሳነብ የኢትዮጵያ ችግር ብለው የሚያስቡት ይመስለኛል ከተሳሳትኩ ያርሙኛል የብሔር ብሔረሰብ ጉዳይ እና የመሬት ይዞታ አሁን የመሬት ስሪትም ብለዋል ይመስለኛል ብለው የዳሰሷቸው ጽሁፎችም አሉ እና እንደ ኢኮኖሚስትም ፖለቲካ ውስጥም ለረዥም ጊዜ እንደመቆየት ማነው አርበኞች ግንቦት ለአንድነትና ለዲሞክራሲ ንቅናቄ አትሊስት በማኒፌስቶ ደረጃ በመርህ ደረጃ እነዚህ ችግሮች እነዚህን ቅራኔዎች ለመፍታት ያስቀመጠው ነገር ካለ ቢነግሩን በሚኒፌስቶ ደረጃ ስለ ኢትዮጵያ ወደፊት እናንተ ስልጣን ላይ ብትወጡ ምን አይነት የመሬት ስሪት ነው ኢትዮጵያ ውስጥ እንዲኖር ብትፈልጉት ብሔር ብሔረሰቦች በምን መልኩ የብሔር ቅራኔ አለ የሚሉ ሰዎች አሉ እስቲ እና አልተፈታም ብለው የሚያስቡ ሰዎች አሉ ያንን በምን መልኩ ነው የምትፈቱት በእርግጥ ከህዝብ ጋር እንወያያለን ብላችኋል ግን እንደው በሚኒፌስቶ በመርህ በፕሪንሲፕል ደረጃ ያስቀመጫችሁትን ብትነግረን በጣም ደስ ይለናል በጣም
እሺ ወንድሞች ባካችሁ አጠራጠር እያረጋችሁ የመጨረሻ ዙር ነው አንድ ደቂቃ ምንድን ነው በእኛ ጥያቄዎች ላይ ግንቦት 7 አቋም በብሔር ጥያቄ ላይ በትላልቁ መልሱ እና መልሱ ደግሞ የማታለያው መልስ ሳይሆን ትክክለኛው መልስ አቋም የለውም ምክንያቱም ግን በመሬት ጉዳይ በብሔር ጥያቄ አቋም ምንድን ነው የሚለው ይፈል በሁሉ ጥያቄዎች ላይ ታምናለሁ ወይ ማንኛውንም የሀገሪቱ ጥያቄ ህዝብ የመረጠው መንግስት እንደሚወስድ ትቀበላለህ ወይ? ከዛ በኋላ አሁን ግንቦት 7 ውስጥ አሁን በመሬት ጥያቄ ላይ መሬት መሸጥ መለወጥ አለበት ብለው የሚያምኑ አሉ። የለም መሸጥ የለበትም ብለው የሚያምኑ አሉ። የብሔር ጥያቄ ላይ ነርቨስ የሚሆኑ ሰዎች አሉ። ይሄ የብሔር ነገር እንዴት ነው ምናምን የሚሉ ሰዎች አሉ። የለም ይሄን ደግሞ በጋራ አድሬስ ማድረግ እንችላለን ብለው የሚያምኑ አሉ። የተለያየ አቋም ነው።
አሁን ይሄንን ብለው ነው መልስ የሰጡት። እና ይሄ ሲባል ምን ያህል ለነዚህ ለኦኤልኤፍ እና ለመሳሰሉት በዚህ በሻቢያ እየሰለጠኑ ለሚላኩልን የነጻ አውጪ ድርጅቶች በተቻለ መጠን ሽፋን ለመስጠት የሚጠቀሙበት ስልት ነው? ምክንያቱም ፌዴራሊዝም አለ፣ ሁለት አይነት ፌዴራሊዝም። የኢትዮጵያ ሕዝብ በ97ቱ ምርጫ ላይ የሕግ የበላይነት የሰፈነበትን የግለሰብን መብት የሚያስከብር ዲሞክራሲ ስርዓት እንዲሰፍን ነው የሚፈልገው ህዝቡ። ያንን አሳይቷል ከዳር እስከ ዳር ተንቀሳቅሶ። እና የኢትዮጵያም ችግር ድህነት ኋላቀርነት ነው የሚል እና ዲሞክራሲና የሰው ልጅ መብት ደግሞ በ21ኛው ክፍለ ዘመን በጎሳ ፊታውራሪዎች እየተሰፈረና እየተቆነነ የሚሰጥ አይደለም። እና በምዕራቡም ዓለም እንኖራለን እና ህዝቡም የተመለከተው ይሄንን ነው። ይሄንን ስታንድ ይዘው መቆም አለበለዚያ አሁን እንደነ ኦኤልኤፍ የመሳሰሉት እነዚህ ሻቢያ እየፈበረከ የሚልክልን የጎሳ ድርጅቶች እንደሚሉት ወያኔ እኮ ይሄ ኤትኒክ ፌዴራሊዝሙን በትክክል አላካሄደውም፣ እኛ እሱን ፈንግለን አውጥተን ከሱ በተሻለ መልኩ ነው ኤትኒክ ፌዴራሊዝምን የምናራምደው ብለው የሚደሰኩሩትንም ሁኔታ በሚገባ እያየን እና እዚህ ላይ አቋም አለመውሰዳቸው ከነዚህ ድርጅቶች ጋር ያው በውስጥ ያደረጉትን ስምምነት ከግብ ለማድረስ እንትን እንዲላቸው ነው። የመሬቱንም ጉዳይ ቢሆን በአሜሪካን ውስጥ አለ፣ የፌዴራል መሬት አለ፣ በዚህ በካናዳም ክሮን በሌሎችም ሀገሮች አለ የመሬት መስተዳደር ምን አይነት እንደሆነ እና ምንም ችግር የለውም። ኢትዮጵያ ውስጥ የሕግ የበላይነት የሰፈነበት ከሕዝብ አብራክ የወጡ የሕዝብ ልጆች ሕዝብ ድምፁ የመረጣቸው ስልጣን የሚይዙ ከሆነ መሬት በመንግስት ቁጥጥር ስር ቢሆን ምንም ችግር የለም። የሕግ የበላይነት እስካለ አንድ ሰው ሲገፋ ከንብረቱ ወይም ካለው መሬት ላይ በሕግ ፊት ቀርቦ በሚገባ ተከላክሎ ማንነቱን መብቱን ማስከበር ይችላል። እና በዚህም ጉዳይ ላይ አይዘር የመንግስትም ይሁን የግልም ይሁን የሚሉት ሰዎች እንደ አሴ ፖለቲካ ድርጅትና አሴ ኢንተሌክቹዋል ትክክለኛ ሐሳብ ይዘው በማያሻማ መልኩ ያንን ህዝብ ፊት መቅረብ ሲኖርባቸው እንዲመድበስበስ ነው። ምክንያቱም የመሬትን ጉዳይ አንስቶ የሆነ ነገር ቢናገር ምክንያቱም እነዚህ የጎሳ ድርጅቶች በምንም ተአምር ደግሞ እንዳያኮርፉ በዛ አይነት መልኩ ሁኔታዎችን እያድበሰበሰ ለማለፍ የተደረገ ሁኔታ ነው እና ይሄንን ነው ያየ ነው። እና ጋዜጠኛ ደምስ እንግዲህ አሁን ወደ ክፍል 3 ነው የምናልፈው። በዚህ በክፍል 3 ቃለ መጠይቁን በኢትዮጵያ አንበሶች ክበብና በሌሎች የፓልቶክ ክፍሎች አማካይነት በመላው ዓለም የሚከታተሉ ሁሉ የሚሳተፉበት የጥያቄና መልስ እንዲሁም አስተያየት የሚስተናገድበት ነው። ስለዚህ በዚህ ዙሪያ ላይ ቅድም እንደተነጋገርነው ውድ ኢትዮጵያውያን እና ያለምንም ተጽዕኖ ሰው ሐሳቡን እንዲገልጽ ጥያቄውን እንዲጠይቅ ነው የምንፈልገው እና ባደረግናቸው ውይይቶች በእርግጥ የተነሱትም ጥያቄዎች ምንድን ነው? ከዚህ በፊት በዚህ በአንበሳው ክበብ ተወያይተን በህብረተሰቡ አእምሮ ውስጥ የሚጉላሉ ጥያቄዎችን ነው መጠየቅ አለበት የሚባለው ሊስት አውት አድርገን ከዚህ ውጪ ሌላ ተጨማሪ ጥያቄዎች ካሉ ፕሊስ አስተያየትም ካለ ያንን እናስተናግድ እንሄዳለን። በጣም እናመሰግናለን። ዛሬ እንግዲህ እንደምታውቁት የቫለንታይን ቀን ነው። በጽሁፍ ገልጸን ነበር። ሃፒ ቫለንታይን ጋዜጠኛ ደምስ እና ከነመላው ቤተሰብህ እንዲሁም የአንበሳው ክበብ ታዳሚዎችና በሳይበር ላይ ይህንን ውይይት ለምትከታተሉት በሙሉ ሃፒ ቫለንታይን ዴይ።
ከማይ የትዳሬ መድረክ በጤና ያኑርሽን እየሽን በሞላ የኔ ቆንጆ ፍቅር እንድትችላታለሁ የኔ ቆንጆ አለይታዬ የኔ ቋንቼ መከታዬ የኔ መስኪን የኔ ደሃ ዞሮ መጃዬ እስኪ ለባለ ትዳሮች በጠቅላላ ሞቅ ያለ ሙቀት
አዎ ወደ ጥያቄው እናመልሱን ሄዳለን ማይክሮፎኑን እንለቃለሁ።
ኦኬ አርክማን ዌስት ነው አሁን ጥያቄ የሚጠይቀው ማይክሮፎኑን እስቲ ለቃለሁ።
አመሰግናለሁ። ደምስ በአልጀዚራ በተለይ እንደምታውቀው በካታር በሚባል አገር በዘካታር መንግስት የተጀመረ ሚዲያ ነው አልጀዚራ እና አሁን አንድ ኖቲስ ያደረግነው ነገር በተለይ የኢትዮጵያን ጉዳይ በተመለከተ ኢትዮጵያን ፖለቲካ ያንን ሁሉ እነዚህ ተገንጣይና ጎሰኛ ድርጅቶች አመቺ ቦታ አግኝተዋል። በዛ በአልጀዚራ ላይ የኢትዮጵያን ኢሜጅ ያንን ነገር ሁሉ አረቦች ያላቸውን ኢንተረስት በሚገባ ሁኔታ እነዚሁኑ ሰዎች በመጠቀም ማለት ነው እንደ ግንቦት ሰባት ያሉትን እንደ ኦኤልኤፍ ያሉትን ተገንጣይ ሆኖ እንደውም አንዳንድ አክራሪ ሁሉ የሆኑ ግሩፖችን ሁሉ በዛ ውስጥ በማያዝ እና ኦብዘርቭ ያደረከውን ነገር በዚህ ጉዳይ እንደው ሼር ብታደርግ አመሰግናለሁ። ማክስፌል
ኦኬ ጋዜጠኛ ደምስ ጥያቄውን ሰምታል ለዚህ ጥያቄ መልስና ሌላ ኦኬ
ሰምቻለሁ። ወንድሜ አርክማን ያቀረበው ጥያቄ ተገቢ ጥያቄ ነው። ሁልጊዜ የምናስተውለው ነገር ሊኖር ይገባል። ሀገራችን ያለችበት ሁኔታና ታሪካዊ ሁኔታዎቹ ናቸው የዛሬ ኢትዮጵያ የሚፈጥሯትና እዛ አካባቢ ከኤርትራ ሁኔታዎች ጋር ጭምር ተያይዘው በኢትዮጵያ ላይ የአረብ ሀገሮች ይሰሩ የነበሩትን ሁኔታዎች እናስታውሳለን። ዛሬም ቢሆን ትላንት ኢትዮጵያ የነበረችው ኤርትራ ውስጥ እነ ሳውዲ የየራሳቸውን ቤዝ እየመሰረቱ ያሉበት ሁኔታ ነው ያለው። እኛ ወደ እነሱ በር አልሄድንም፣ እነሱ ወደ በራችን እያንኳኩና ሀገራችንን የማንገፋ ሁኔታ ውስጥ ሊያስገቡን ያሉበት ሁኔታ ነው። በእርግጥ ነው እያንዳንዱ የሚዲያ ከብሔራዊ ጥቅሙ አንጻር ነው የሚሰራው። የአሜሪካ ውስጥ የሚሆን የአሜሪካን ጥቅም የሚያስነካ ነገር አይሰራም። እንደዚህ ሁሉ ካታር ያሉት እነዚህ የካታር የነዳጅ ባለቤቶች የነዳጅ ባለሀብቶች የሚመራው አልጀዚራ ለኢትዮጵያ ጉዳይ ላይ የሚሰጣቸው ሁኔታዎች ሁልጊዜ የኢትዮጵያን አንድነት በየቀኑ በየጊዜው የሚሸረሽ የኢትዮጵያን ሁኔታዎች በተለያየ መልኩ አቅጣጫ የሚያስይዝ ይህም ደግሞ ከሳውዲ አረቢያም ጋር የሚሰሩ ሌሎች ስራዎች አሉ። ማለትም የመድረሳ ትምህርት ቤቶቹ የሳውዲ አረቢያ ውስጥ ያሉት አክራሪዎችን የሚፈለፍሉበት ሁኔታ ነው ያለው እና እነዚህ አይነት ሁኔታዎች እና አልሸባብ ምናምን የሚረዱት እነሱን በመሳሰሉ በድብቅ የሚረዱ የአረቦች ሀገሮች ነው እዛ አካባቢ ባሉ ሀገሮች ነው። ስለዚህ ይህንን ሁልጊዜ ነቅተን ኢትዮጵያን የምንል ሰዎች ነቅተን ልንጠብቀው የሚገባ ነው። አንድ ነገር እናጠፋለን ብለን ምንድን ነው አንድ ቅድም ጌታቸው ረዳ ከሚጽፋቸው ነገሮች ላይ አንድ ያየኋት ነገር አለች እና እሷን ለማስታወሰች ነገር ጣይቷን በላለው ብሎ ምጣዱን አይሰበርም ታደሉ ምጣዱን አይሰበርም የሚባል ነገር አለ እና አይጧን መታለው ብሎ ምጣዱን አብረን ሀገራችንንም የምናፈርስበት ሁኔታ እንዳይኖር ከዛ የሚመስቱን ነገሮች በጥንቃቄ መመልከት ይገባል። እውነት ነወት በትክክል ነው ያስተዋልከው አንዳንድ ነገሮች በዛ በኩል የሚመጡ አይኛ ወጣ ብሔራዊ አንድነታችን ሊፈታተን የሚችሉ ነገሮችን እያስተዋልን ያለንበት ሁኔታ አለ ለማለት ነው።
ታንኪው ጋዜጠኛ ደምስ በጣም እናመሰግናለን። አርክማን ጥሩ ጥያቄ ነበር። አንድ ላክል የምፈልገው ነገር አለ እና እዚህ ኢትዮጵያ አምባሳዎች ክበብ ውስጥ እንግዲህ አንድ ለሺ የሚበቃ ኢትዮጵያዊ ፓትሪዮት ነው የምናፈራው፣ በኢንፎርሜሽን ነው የምናስታጥቀው እና ይሄ አልጀዚራን ታውቅ እንደሆነ ፖፑላሪቲው በከፍተኛ ደረጃ ወድቆ እንዲያውም በአሜሪካን አገር ስቱዲዮውን ዘግቶ በሳይበር ላይ ብቻ ነው እና ምንድን ነው ኢትዮጵያኖች ኤኒ ሚዲያ ላይ ማድረግ ያለብን ጸረ ኢትዮጵያ የሆኑ ቡድኖችና ኃይሎች ወጥተው የሚሰጡትንም ቃለ መጠይቅ እንደምታቆት በየድረገጾቹ ላይ አስተያየት መስጠት ይችላል። በዛ አስተያየት ለኢትዮጵያና ለኢትዮጵያ አንድነት መሟገትና መቆም ያስፈልጋል። እና ስለዚህ ዘመኑ ይሄ ነው። በተቻለ መጠን በአስተያየት የሚሰጡትን ምላሾች መስጠት ይቻላል። አሁን ለምሳሌ ጋዜጠኛ ደምስ በለጠ በሚያወጣቸውን አርቲክሎች ስናይ ያንን እነዚህ የሻቢያ አለቅላቂዎች የጎጠኞችና እንዲሁም የግንቦት ሰባት ደጋፊ የሆኑት እንዴት ታጥቀው ቻሌንጅ ለማድረግ እንደሚመጡና ፓትሪዮት የሆኑት ደግሞ ያንን ዲፌንድ ለማድረግ የሚደረገውን ፍትጊያ ስታየው ሰጥ አገባ መልሱን ያንን በተመለከተ እንትን ይላል። ሌሎችም ሽዎች ላይ እንደዛ ነው። የኢትዮጵያ ሳይበር ፓትሪዮቶች የትም ቦታ ላይ አሉ። እና መጠናከር ያለበት ጉዳይ ምንድነው? እዛ አልጀዚራ ላይ ጸረ ኢትዮጵያ የሆኑ ቡድኖች ለሚሰጡት ማንኛውም ነገር ምላሽ መስጠት ነው። እዚህ አንድ ልጥቀስላችሁ፣ ትዝ ይላችኋል ዶክተር መሐመድ ሸምሰዲን የሚባል በጣም የአረብ ፕሮፓጋንዲስት የሆነ ጸረ ኢትዮጵያ የሆነ ግለሰብ ነው። እና እንዲያውም ድረገጹን እሱ በሚጽፈው ፕሮፓጋንዳ ድረገጹን ፈልገን ሰውየውን ኢትዮጵያውያኖች የመጨረሻ እንዳይሸጥ እንዳይለወጥ አድርገን አፈር ድሜ ያብልቶታል። ኢትዮጵያ ፓትሪዮቶች ሳይበር ላይ ተከታትለን እሱ ድረገጽ፣ ምክንያቱም ይሄ ሰው ባይገርማች በኢትዮጵያ ላይ ያለው ጥላቻ ይሄ ነው ልላችሁ አልችልም። ግብጽ ሀገር ነዋሪ የሆነ ነው። የግብጽን ባለስልጣኖች ጭምር ባይን ለመቆጣጠር የኢትዮጵያን ኦፖዚሽኖች ነው መደገፍ የሚያስፈልገው፣ ጊዜው አሁን ነው በሚል ኢትዮጵያን ኢትዮጵያ አትበሏቸው እና አቢሲኒያ በሏቸው። ኢትዮጵያ የሚባለው የነሱ ስም አይደለም። የሚገርማችሁ ምን አይነት ጥላቻ እንዳለው አሁን ለነዚህ ለጠባብ ብሔርተኞች ጭምር እንደነ ኦኤልኤፍ ለመሳሰሉት የጓዴን ነጻ አውጪ ድርጅት ሌሎች ሻቢያ ለሚፈለፍላቸው ጭምር ሁሉ አማካሪና ሎቢስት የሆነ ግለሰብ ነው ከዚህ ከአረቡ ዓለም ጋር የሚያገናኝ። ይሄንን ሁኔታ ሁሉ ኢትዮጵያኖች ከረጅም ዓመታት ጀምሮ በሚገባ እየተከታተሉ ሳይበር ላይ የሚዋጉት ስለሆነ ይሄንንም እንድታውቁና የትም ቦታ ላይ የኢትዮጵያን አንድነት አያት ቅድመ አያቶቻችን ሰንደቅ ዓላማዋን፣ ክብሯን፣ እምነታችንን፣ ባህላችንን፣ ቋንቋችንን እንደጠበቅን ሁሉ እናንተም ተሟግታችሁ መታገል አለባችሁ። መንዜው ምን አስተያየት አለ? ደም
አይደለም የለም እዚህ
እንግዲህ የምትቀጥለው መንዜ አስተያየትም ይሁን የፈለግከውን ጥያቄ ማቅረብ ትችላለህ። ማይክሮፎኑን ለቃለሁ። አመሰግናለሁ። ኦኬ፣ እጅ አወጣችሁ ከሌላም ክፍል ቢሆን እዚህም ውስጥ መንዜው 74 እጅ አውጥተህ ነበር። እኔ ጥያቄ ካለ ምንም ችግር የለም፣ መቃወም ይቻላል፣ የግል አስተያየት መስጠት ይቻላል፣ ያልገባ ጥያቄ መጠየቅ ይቻላል። ይሄ በነጻነት የሰው ልጅ አስተሳሰብ የሚንሸራሸርበት ነው። የሰው መብት የሚገደብበት አይደለም። እና ይሄ በሀገራችን ተጨባጭ ጉዳይ ላይ የምንተችበት ስለሆነ ሁሉም ኢትዮጵያዊ ያገባዋል። እና በዛ ላይ እኔ ጥያቄያችሁን በነጻነት ማቅረብ ትችላላችሁ፣ አስተያየትም ቢሆን
በጣም ተግባብተናል ማለት ነው።
ወለ ይሄም መሐመድ ሻምስዲን የሚባለው የኢትዮጵያን ታሪክ ሁሉ በማንቋሸሽ በመከፋፈል ብዙ ብዙ መጥፎ ነገር ሲሰራ የነበረ ነው እና ከሱ ጋር አብረው ኦኤልኤፎች እና ግንቦት ሰባቶች ብዙ የኢትዮጵያን ታሪክ ለማንቋሸሽ ያልተደረገ ጥረት አልነበረም። በነገራችን ላይ ከዘጠናዎቹ ጀምሮ ማለት ነው። እኛ ድሮ መሐመድ ሻምስዲን ይባላል አገሬ፣ ስሙ መሐመድ ሻምስዲን ነው እና በግብጽ አገር የሚኖር እና አሁን አሁን እንደው ትንሽ አፉን ዘግቷል። ብዙ ግን አሁን የምናየው በተለይ በአልጀዚራ በሌሎችም ላይ የምታዋቸው ስለ ኢትዮጵያ የሚጽፉት ሰዎች ብዙዎቹ ራሳቸው ኦኤልኤፎች ናቸው፣ አክራሪ የሆኑ እና በጣም እና የግንቦት ሰባት ሰዎች ናቸው። እነዚህ ሁሉ ከአረቦች ጋር አብረው ከሻቢያ ጋር አብረው ኢትዮጵያን ለማፋጀት እና ህዝባችንን አገራችንን ለመበታተን የማይደረግ ጥረት የለም። ኦኬ። እና ይህንን ነገር እንደው ዝም ልንለው አይገባም። በሶሻል ሚዲያዎች በብዙ ቦታዎች ሁሉ ይህንን ልንናገርና ልንቃወመው ሪጀክት ልናደርገው ይገባል። ኢትዮጵያ ሀገራችን ውስጥ ችግር የለም ማለት አይደለም። ነገር ግን ሀገራችንን አናቃጥልም። የዲሞክራሲ ወይ ደግሞ የእኩልነት የመሳሰሉ ችግሮች ስላሉ ሀገራችንን ድምጥማጧን እናጠፋለን። ይሄ አጀንዳ ከሻቢያ የመጣ ነው፣ ከአረቦች የመጣ ነው። ለብዙ ሺህ ዘመናት ኢትዮጵያን ለመበታተን ያልተደረገ ጥረት የለም በአረቦች በኩል። ኦኬ። ይሄ ነገር አሁን እየተያዘ የመጣውን እነ ሻቢያንና እነ ኦኤልኤፍን ወልዶ ይሄው አሁን አገራችን ውስጥ የምታውቁት ነገር ሁሉ የኢትዮጵያን ፖለቲካም ሃይጃክ ለማድረግ ከኛ በላይ ማንንም ስለ ኢትዮጵያ መናገር ፖለቲካ መናገር አይችልም የሚለው ደረጃ ሁሉ ሊያደርሱት የሚሞክሩ አሉ። እና ኢትዮጵያን ይሆናችሁ truly ኢትዮጵያን ይሆናችሁ ለሀገራችሁ ማንን የሀገራችሁን stability futurity one ወደፊት የምትሄድበትን ሁሉ የሚገዳችሁ ከሆነ you have to speak up. You have to educate other people as well. አሁን እነ ደምስ የሚያደርጉት እንቅስቃሴ የሚደነቅ ነው። At least በአማርኛ በቋንቋችን በደንብ አድርጎ የገለጸ ነው ደምስ ያለውን ሁኔታ ሁሉ በጥሩ ሁኔታ እየጻፈ ያቀርባል። እና እኔ በዚህ አደንቃለሁ ደምስ። በእንግሊዘኛ በሌሎችም ቋንቋዎች ደግሞ እኛ በትቻለን በሶሻል ሚዲያ ላይ የኢትዮጵያን ጉዳይ በሚገባ እያቀረብን ነው። Important know that የምናቀርበው information በራሳችን ቋንቋ ዙሪያ ያሉትን በተለይ በእንግሊዘኛ ይሄንን ደግሞ ማሳወቅ መቻል አለብን። For our Ethiopia ለገዛ ለሀገራችን አንድነት ለሀገራችን stability ለህዝባችን stability ሊያፋጁን የማያደርጉት ጥረት የለም። ጠላቶቻችን የማይተሰራ ሴራ የለም። ይገርማቸዋል ከጥንት ጊዜ ጀምሮ አሁን የኛ ትውልድ የኛ generation አሁን በመታወት ሰዓት ይሄንን ደግሞ ከጥንት ከአባቶቻችን የተቀበልነው አደራ ይችን ሀገር ወደፊት ይዘን የምንሄድበት ሁኔታ እና የፈለገ አረብ ቢንቆራጥጥ የፈለገ ሻቢያ G7 እና OLF ይዞ ቢል እኛ ኢትዮጵያዊነታችንን ያከበርን ወደፊት የምንሄድበት ሁኔታ መስበክ መቻል አለብንና thank you ደምስ አመሰግናለሁ። ይሄንን ኢንተርቪውን ሳዳምጥ ነበር he did a very good job I know አንደ ተገናኝተናል ጥቂት ወራት በፊት እና keep it up ለለ ነው አመሰግናለሁ ማክስ ፍሬድ
ሰማለው ሰማለው ስካንዳል ዳሳይ ዲሞክራው ሰማለው ኦኬ thank you ጥያቄ አለኝ አስተያየት ማለኝ ጥሩ ቦታ ይቻላል የመጀመሪያው ጥያቄ አቶ ደምስ ነው አስተውሳለው ከቀነጅት መለስ በኋላ አራሴን ሀገር ሄዳችሁ ነበር አንተና ይሄ ጂቡ ሰለሞን የሚባለው ካርቶ ይከባው ማለት ነው ትግሬዎች ጋር ሄዳችሁ የነገራችሁን ፎቶ አንስታችሁ አምጥታችሁ ትግል አለ የሚል ነው ይመስለኛል ካንዳይም ሁለቴ ሄደሃል መሰለኝ ከሄር ያንደኛው ስህተት አይተበት የማይሳካ ከሆነ ይገመገማል ይታያል በስራ ለምን ሁለተኛ መሄድ አስፈለገ ሄደ ከሆነ ማለት ነው ካለስ ደግሞ ይሄን ያህል ዘመን ለምን ቆየ ነው ጥያቄ በእርስም እስከ መሄድ ደረጃ ምክንያቱም ይሄ ኢትዮጵያዊነት ብዙ ኢትዮጵያውያን ሊሞቱ ነው ገንዘባቸውን የሚከስሩአሉ ብዙ ነገር ተገቢ ትግል ባለመከተል ማለት እና ለምን ይሄን ያህል ጊዜ ፈጀብህ ነው ጥያቄ ይሄ አንዱ ነው ሌላው ሲጀመር መታወቅ ያለበት ሻቢያና ወያኔ አብረው ነው የሚሰሩት ትናንትናም አብረው ነው የሰሩት አሁንም አብረው ነው የሚሰሩት ምንም አይነት ልዩነት የላቸውም ከሚያደርጉት እንቅስቃሴ ሲገመግመው የነሞላ መግባት የናንዳርጋቸው ስቄ መያዝ አሁን ደግሞ ኢትዮጵያ ውስጥ የሸዋ ኦሮሞዎች መንቀሳቀስ ሲጀምሩ መሬታችንን ትግሬዎች አትነጥቁም ብለው ሲነሱ ያ ነው ጥያቄው መሬቴን አትሸጥም ብለው ሲንቀሳቀሱ የተፈራገጡ ሻቢያዎች አሉ አንደር ከበርነት የሚሰሩ ሻቢያዎች ድምጻችን ይሰማን ያቆላሽ እንደ ኢኳል ጀስቲስ አይነት በኢትዮጵያኖች ስም አማጺን ሆኖ ሮም የሚከፍቱ ኢትዮጵያኖች አሉ እኔ የሻቢያ ትግል አዋጣም ብዬ የደመደምኩት እነዚህ ነገሮች ሳይ ነው የነሱ መፈራገጥ እና ጋዶ ተቃውሞ ያለው ሻቢያ እንደማይደግ ምክንያቱም ለማዳፈን ባህር ኖሮ ያቋም ለውጥ ያመጣው ከእንደዚህ አይነት ከማያው ነገር እና ለምን ይሄን ያህል ጊዜ ፈጀብን ወይስ ትግሮች አባበሉ ነገር አለ ምክንያቱም ኢትዮጵያዊነት ከሆነ ድረስ ትክክለኛ ኢትዮጵያዊ ከሆነ እሱን ይደርስብኛል ብለህ መጋፈጥ መቻላል ሌላው አንዳንድ የምትራወጡ የትግሬ ተከፋዮች ያላችሁ ማሳሰቢያ ነው የምሰጣችሁ ከትግሬ ጋር መንግለን እስካልጣል ነው ድረስ የትግሬን ወራሪ ኃይል በምንም እስከ መጨረሻው ፍቅታ ትግላችን አይቆምም ይሄን ልትረዱት ይገባል ያ ይሄ ነው ሶስት ጥላት አለን ሻቢያ ወያኔ የኦሮሞ ጽንፈኞች እነዚህ ቀንደኛ የኢትዮጵያ ጠላቶች ናቸው ኢትዮጵያን ለማጥፋት ኢትዮጵያኖች ጋር ግብግብ እየገጠሙ ያሉ አንዳንድ ሰዎች ሸብለላችሁ ትግሪ ወራሪ ጫማስ እንድትከቱን ልትፈልጉ ሰዎች ተስፋችሁን ቁረጡ ነው ምላችሁ። በፍጹም እንኳን አይደለም ከትግሪ ወራሪ ጋር ልንሰራ ቀርቶ ወደፊት የመኖር ሁኔታችን በህዝብ ውሳኔ ወሰነ ትግሪዎች ጋር ይሄን ማወቅ አለባችሁ። ይሄን ነው ምላችሁ ማይክ ፍሪጂክ
ቆይ ብዙ ነገሮች አልተሰሙኝ። ኦኬ አርክማን በጣም እናመሰግናለን። መንዘውን በጣም እናመሰግናለን። በጥቅሉ እንግዲህ በደንብ ካልተሰማ በጥቅሉ ያለው ምንድነው አንተ ከሰለሞን ጋራ ሆናችሁ ሄዳችሁ ነበር እና ይሄንን ረጅም ጊዜ ለምን ቆየ እና ለምን በብዕር ስም ብቻ ተደብቀ ተጽፍ ነበር ለምን ወዲያውኑ ሁኔታውን እንደተገነዘብክ አታስረዳንም የሚል ነው። ወንድሜ መንዘው ይሄን በተመለከተ ባለፈው እንዳም ሊንኩን ሰጣለሁ ኢንተርቪው ያንን ሰጣለሁ ባለፈው አድርገነው ነበር እና አሁንም ለሱ አንተ ለጠየቀው ጥያቄ መልስን እንድትሰጥ እንጠይቃለን። ደምስ
እኔም እንዳንተው ነው ምለው በዚህ ጊዜን ላጠፋው አልፈልግም። ባለፈው ይሄንን ሰጥቻለሁ ከዚህም ሌላ በዚህ በእናንተ ሩም ብቻ ሳይሆን በሌሎች ሩሞችም ውስጥ ተደጋግሞ ተጠይቆ ይህንኑ ነገሮች መልስ ሰጥቻለሁ። በብዕር ስም የጻፍኩበትን ምክንያት አንተ ቀደም ብለህ ይህንኑ ፕሮግራም የዛሬውን ፕሮግራም ስንከፍት እና ስትጀምር አስረድተሃል እና ይሄ ነው ያለው ነገር። ከዚህ በላይ እንግዲህ ሌላው ምች የለም። ያኛውን ሊንክ እንደምትሰጠው ተስፋ አድርጋለሁ ለወንድም የመንዘብ እና በዛ ላይ ሊረዳዋል ብያለ ገምታለሁ። አርክማንን በጣም አድርጌ አመሰግናለሁ እኔም ወንድም የለሰጠው ትንታኔ እና ወደሚቀጥለው እንሄድ ጥሩ ነው ይመስለኝ።
ታንኪው በጣም እናመሰግናለን። መንዘው ሊንኩን እሰጥሃለሁ እና ያንን ሊንክ ትከታተላለህ። ክፍል አንድ እና ክፍል ሁለት እንዳውም የኢትዮጵያ ፓትሪዮት ድረገጽ ላይ አለ። ያንን እንትን ብዬ እሰጥሃለሁ። ሌላም ጥያቄ ካለ ቀጥሎ እኔ ባጭሩ ልግለጽልህ። አሁን እጅ ያወጣ ስለሌለ ነው ተመላልስ። አንደኛ ጋዜጠኛ ነው። እኔ ልንገርህ፣ እኔ ራሴ ደምስ ጋር እንተዋወቃለን። እዛ ኤርትራ በመሄዱ በመቀየም ከሱ ጋር ያለኝን የስልክ ግንኙነት አቋርጬ ነበር። ምክንያቱም ይሄንን ጉዳይ በሚመለከት ኢንፎርሜሽን ስለነበረን በዛ ምክንያት በዛ የሚደረግ ማንኛውም እንቅስቃሴ ትክክል እንዳልነበረ በኋላ ላይ ግን እሱ ደርሶ ከመጣ በኋላ ይገርምሃል፣ ከኤርትራ ሆኖ በቀጥታ ንጋት ሬዲዮ ላይ ዜና ሲተላለፍ ሁሉ ሰምታ ሰለሞንና እሱ ያስተላለፉትን ጉዳይ እና እዚህ ሆነን ላይቭ እንከታተል ነበር እና የምንለው ምንድን ነው እዛ እነሱ እዛ ሻቢያ ምድር ውስጥ ነው ያሉት፣ ስለዚህ ምንም መናገር አንችልም አሉ። እዚህ ከመጡ በኋላ ጠይቀን ሰምተን ከዛ የእነሱን ሁኔታ እንገመግማለን የሚል ነበር። እኔ አንድ ሁኔታ በግልጽ ልንገር፣ ሻቢያ በጣም ተንኮለኛ ነው እና ግንቦት ሰባት ጋር የሚደረገውን ሁኔታ ታውቃለህ። የጥቅም ጉዳይ ነው እና ግንቦት ሰባቶች ደግሞ ኢሳት አላቸው፣ ሬዲዮ ጣቢያ አለ። እንዲሁም ደግሞ አሁን ለምሳሌ ነጻነትን ብትወስድ ለምሳሌ ደምስ በለጠን ኢንተርቪው አቀርቡትም እና የሚዲያ ብሎኬጅ ነው የተደረገበት የትም ቦታ ላይ እንዳይቀር እና ስለዚህ በኒክኔም ሲጽፍ ነበር አንበሳው ይብራ በሚል። እንዳውም በጣም የሚገርምህ አንበሳው ይብራ ከጠቀሳቸው የኢሳያስ ድመቶች የሚለውን አርቲክል አንብበህ ከሆነ የአልጀዚራዋ ጋዜጠኛ ኤርትራ ውስጥ ሄዳ ኢሳያስን ኢንተርቪው ለማድረግ ተነጋግረው ከዛም በኋላ ምን እንደተፈጠረ፣ ምክንያቱም ኢሳያስ ኢንተርቪው ከመስጠቱ በፊት ሴትዮዋን ስለምትጠይቀው ጥያቄ በመጀመሪያ ደረጃ ቀስ ብለው የማስታወቂያ ሚኒስቴሩ አቶ አሊ አብዶ አግባብቶ እንዲጠይቅና ተዘጋጅቶበት ሰውየው ያው ለፐብሊክ ሪሌሽን እንዲቀርብ ነው እና ሶስት ቀን አይገኙም ተብሎ ለስራ ጉዳይ ሄደዋል ተብሎ ከዛ በኋላ ሴትዮዋን ሶስት ቀን ካቆዩ በኋላ ቃለ መጠይቅ ሲደረግ ሴትዮዋ ደግሞ ፕሮፌሽናል ጋዜጠኛ ስለነበረች አልሰጠቻቸውም ምንም ፍንጭ እና ልትጠይቀው የምትችለው ጥያቄ ይሄንን ይሆናል ብለው ለሰውየው ያቀረቡለት እና እሷ ቤተ መንግስት ውስጥ የምትጠይቀው ሰማይና ምድር ሆነ እና ሴትዮዋ ከወጣች በኋላ ገና በር ላይ እንደደረሰች ነው ሳትወጣ እንግዲህ ሰውየው ተነስቶ የማስታወቂያ ሚኒስቴሩን በጥፊ ሲጠፈጥፍና ሲደባደብ እግዚአብሔር ያሳይ። ይሄንን ታሪክ የትም የማትሰማው ኢሳት ይሄንን ዘግቦ አመጣልህ እና ጋዜጠኛ ደምስ ነው በብዕር ስሙ ይሄንን ጉዳይ እንትን ያለው እና ይሄንን ብዕር ስም እንዴት እንደመረጠ ይሄንን ሁኔታ ሁሉ ተናግሯል። ከዛ በኋላ ጊዜና ወቅቱን ጠብቆ መረጃዎችን አሰባስቦ ለኢትዮጵያውያኖች ይፋ አወጣ። ባይገርምህ ምን ያህል ዱላ ነው የወረደበት እና ምን አይነት የስም ማጥፋት ዘመቻ ነው ነው የተካሄደበት እና ለዛስ ማንስ ነው ለሱ የሚከላከልለት እንዲህ አይነት ሁኔታ ባሁን ጊዜ በጣም በሚያሳዝን መልኩ ለውነት የቆመን ሰው ዲፌንድ የሚያደርግ በጣም ጥቂት ምክንያቱም ሚዲያውን ተቆጣጥሮታል በቮይስ ኦፍ አሜሪካ ላይ ጭምር አሁን ያነሳነውን ኢንተርቪው አይታል ቮይስ ኦፍ አሜሪካ ላይ ጭምር ስለ ኤርትራ ጉዳይ ሲነሳ ይሄ ሰውዬ በስሙ ጋዜጣ ላይ ድረገጾች ላይ የሚያወጣውንና የሰጠውን ኢንተርቪው ሁሉ እየሰሙ ነገር ግን ጆሮ ዳባ ልበስ ብለው የኢትዮጵያ ህዝብ የተዛባ ኢንፎርሜሽን እንዲያገኝ በኤርትራ ውስጥ ስለሚደረገው ሁኔታ ያንን ሲያቀርቡ ነበር እና ይሄን ብቻ አይደለም ከዛ ስንቶች እኮ አምልጦ ወጥቷል ባይገርም ኢትዮጵያ ውስጥ መፈንቅለ መንግስት ሞክረው ነበር አቶ መለስ ዜናዊ በስልጣን ላይ እንዳሉ ከሰራዊቱ መሐከል ነው እና ይሄ መፈንቅለ መንግስቱ የከሸፈበትን ምክንያት በኢትዮጵያዊነት ሬዲዮ ጣቢያ በአቶ ምርጫው ሬዲዮ ጣቢያ ላይ ዋሽንግተን ዲሲ የተላለፈ አንድ መረጃ ነበር እዚህ ክፍል ላይቭ ስንከታተል እኔ ሪኮርድ ያደረግነው መረጃ አለ እና እዛ ላይ የዛ የመፈንቅለ መንግስቱ ዋና ጻፊ ሆነ መኮንን አምልጦ ሌሎቹ መኮንኖች ሲያዙ ኤርትራ ገብቷል ያንን መፈንቅለ መንግስት ያከሸፉት ግንቦት 7ቶች እነ ብርሃኑና እናንዳርጋቸው ኢንፎርሜሽኑን ለወያኔ አቀብለው እንደሆነ በሚገባ በዛ አደባባይ በአቶ ምርጫው ሬዲዮ ላይ ይህ ሰው እንዳም ከኤርትራ አምልጦ መጥቶ ነው የተናገረው እና በኤርትራ በኩል ስለሚደረገው ሁኔታ ምንም እንደው ግንቦት 7 እንደው ሰራዊት አለው ወይ ብሎ አቶ ምርጫው ሲጠይቀው ከት ብሎ ነው የሳቀው ሚዲያ ላይ ከት ብሎ ሲቆም እንደው ለመሆኑ የሚጮህ ዶሮ ሳለ ወይ ብለ ብትጠይቀኝ አሻለም ነው ይገርማቸዋል እና ሰው አይሰማም አየ ባይ ዲፎልት የሰው ልጅ አጀስትድ ሆነው ውሸትን ለማስማት እና ኡነትን የሚናገር ሰው ስለኡነት ቆሞ ጠበቃ የሚሆን ሰው የሚከላከልለትና ጠበቃ ሆኖ የሚቆምለት የሚሰማው የለ አሁን ተመልከት እዚህ ክፍል ውስጥ ኢንተርቪው ስናደርግ ኩዱ ኢማጂን ከተናንተ ጀምሮ ይሄ ባንዳው ምኑ በሚመጃረጥበት ቦታ ሁሉ አድርገናል ግን ኡነተኛ ኢትዮጵያ ልጆች እዚህ ተገኝተዋል ከዚህም ጠልፎ የሚሰሙም አሉ አሁን ሄዶ የሚደመጠው ምንድነው እነዛ የነኦ ኤልኤፍ አለ ራሱ ትግል አለ ውሸት ፍለጋ ነው ሰው የሚሄድ ከንቱ ቦታ ነው ሰው ግዜውን የሚያባክ ነው እና ይሄንን መረዳት ያስፈልጋል ስለዚህ ይሄ ሰው እኔ ልንገር እንደ ጓደኝነት እርም ብዬ አዝኜ ከሱ ጋር ያቆምኩትን ግንኙነት መጨረሻ ላይ ተረዳሁት ምንድነው ተነጋግረን አም እንትን አልኩ ምክንያቱም እኔ በሙያዬ ሌላ ፕሮፌሽን ያለኝ ሰው እና እሱ ደግሞ ጋዜጠኛ ነው ጋዜጠኛ አየ በወሬ አያምን ሄዶ አይቶ ብቻ ሳይሆን ነገሮችን ተመላልሶ አረጋግጦ ነው አንድ ቦታ ስትሄድ እኮ አንድን ሚስጥር ወዲያውኑ ከፍተው አይሰጡም እና ስለዚህ በእንደዛ አይነት መልኩ ግዜውን አይቶ ቆፍሮ ትንቢት ነው የተናገረው እና በጥናት ላይ በተመሰረተ መልኩ ያቀረባቸውን መረጃዎች ነው ያየነው ሞላ አስገዶ እንዴት አድርጎ ከውስጥ የሻቢያን አጥር በጥሶ እንደው አንድ ባታሊዮን ጦር ይዞ እንደመጣ ይሄንን አይተናል ደምስ ያንን በተመለከተ ስላለው ጉዳይ ተናግሯል ፍሬከር ሲክ እንደው አየ አሁንም ሰው አልሰማም ዋሽንግተን ዲሲ ላይ እነዚህን አጭበርባሪዎች እየሄደ እያጨበጨበ ነው በዛ ስብሰባ ላይ ና ምን ብሎ ተናግሯል የኤርትራ ኮሚኒቲ በብዛት መጣችሁ እዚህ ላይ ተገኝታችኋል እናመሰግናለን ብሎ ሲናገር ቀሪውን ኢትዮጵያዊ ስለመጣችሁ እናመሰግናለን ብሎ እንኳን አልተናገረም አይታል በ2008 ጀምሮ የግንቦት 7 ደጋፊ ነኝ ሌሎቻችሁ ወሬ ልትሰሙ ነው የመጣችሁት ብሎ ሲናገር ዶክተር ብርሃኑ ደግሞ ኢንተለክቹዋሉ አልደገፈኝም ሲል ይሄንን አይነት ሁኔታ ስትመለከት የት ቦታ ነው ያለን ኡነታ ፍለጋን ካረንት አፌርስ ነው የምትሄደው ኡነታን ፍለጋ አሁን እነዚህ የኦኤልኤፍ ኦሮሚያ ፈርስት የሚባሉት ባይገርም ትናንትና ጉዳቸውን ስንሰማ ነበር በአማርኛ የሚናገሩትን ቃል እኛ እስካሁን ድረስ እኛ ግልጽ ነው እዚህ ፖለቲካውን ግልጽ ነው የምንነጋገረው ምንም የተደበቀ ነገር የለንም እኛ ወያኔን እየተዋጋን ነው እንደዚህ ብለው ከዛ በኦሮሚኛ የተናገሩትን ጉዳይ ደግሞ ስትመለከት እንደ እኛ እኮ እንዲህ እኮ ሰብስበን ነው እየዋሸን ነው ሰውን እዚህ የምናመጣው እንደ አታስደንግጧቸው እንዲህ አይደል አላማችን እስኪሳካ ድረስ እንሰራላቸዋለን ኩዱ ኢማጂን ናይቭ ሆኖ በሽኮኮ ተሸክሞ ሻቢያና ወያኔን በሽኮኮ ምኒልክ ቤተመንግስት ያደረሱትን እንደገና ሌላው ደግሞ ኢትዮጵያዊ እነ ብርሃኑን ጨምሮ ኦኤልኤፍን ተሸክሞ እዛ ሲያደርስ እና ባሁን ጊዜ ኢትዮጵያውያኖች ማወቅ አለባቸው ማን ምን እንደሆነ እኔ ልንገር እዛ ውስጥ ያለው የሮሙ መሪና አድሚን ሆኖ ሲናገር ነው እኔ የአርሲ ኦሮሞ ነኝ ብሎ ነው የተናገረው እና ከዛም በኋላ የኦኤልኤፍን ዘፈን ሁሉ ሲዘፍ ነበር በዘመነ አብዮት ኦኤልኤፍ ሲዘፍን የነበረው ኢትዮጵያ ህዝብ አያውቅም ይቅርታ ደምስ እና
አይ እንትን ካለ እንጠይቅ ጥያቄ ከሌለ ልታሰናብተኝ ብዬ ነው።
ኦኬ ኦኬ
እናንተ መወያየት
ኦኬ እናሰናብታለን። እና ይሄንን ጉዳይ እንድትገነዘብ የኦኤልኤፍ ዘፈን ሳይታወቅ በኢትዮጵያ ሬዲዮ በዘመን አብዮት ተዘፍኖ ነበር እና በዚህ በኦሮምኛ ክፍለ ዘመን በኋላ ላይ ተደረሰበት ምን አይነት ተንኮል እንደሆነ ይሄንን ዘፈን ሲዘፍን ነው የሰማው። ከሱ በተሻለ መልኩ የዛን ዘፈን ትርጉምና ምንነትን በሚገባ አብጠርጥር ያውቀዋለሁ። እና ይሄ ያለ ብዙ ነገሮች አሉ። ይሄ ናሽናሊስት የሆነውን ኢትዮጵያዊ ኦሮሞ ጎበና ነው የሚል ጎበና አመቀሌ ቦታ ኢዲዩ አመጨብሌ የሚልቃ ጎበናን ሶቃያሉ ኦሮሞዎችን ተስሉ ነበር። ምክንያቱም ናሽናሊስት ሆነው ለኢትዮጵያ ሰንደቅ ዓላማ የቆመውን እነተኛውን እንፈልጋለን አድነን እንዶ ይቆይ እንጂ ቂማ አይጣፋም ፈልገን አድነን እንገልሃለን የሚል ዘፈን ነበር። እና ኢማጅ የኢትዮጵያ ልጆች የትም ቦታ ላይ አሉ እየተጠለፈ እኛ አልሄድንም እዛ እዚው ጠልፈው እነተኛ ኢትዮጵያ ልጆች ያሰሙናል የትም ቦታ ላይ። እና ስለዚህ ኢትዮጵያኖች ንቁ፣ ዲሞክራሲ በቁና እየተሰፈለሰው ልጅ የሚሰጥበት ዘመን አይደለም። እና ኢትዮጵያ የብዙ ብሔረሰቦች ሀገር ናት። 80 ቋንቋን እናገራለን እና ጥንታዊ ታሪክ ያለን አንጋፋ ህዝቦች ነን። ስለዚህ አንድነታችንን ጠብቀን እዚህ ደርሰናል፣ ወደፊትም እንቀጥላለን። አመሰግናለሁ። እሺ እንግዲህ ጥያቄ ከሌለ እንግዲህ ጋዜጠኛ ደምስ በለጠን በጣም እናመሰግናለን። ጋዜጠኛ ደምስ በለጠ ይሄንን የዛሬውን አውዲዮ አንበሳው ክበብ በሚገባ በአንዳንድ ምክንያት ያላዳመጡ ኢትዮጵያኖች እንዲያገኙት በተለያዩ ድረገጾች ላይ እንዲለጠፍ እናደርጋለን። ሳይጨመር ሳይቀነስ ሳይጎል ያለው ሁኔታ እንዳለ ለማቅረብ ቃል እንገባለን። ባለፈውም ኢንተርቪዋችን ያወጣነውን አውዲዮ ቃለ መጠይቅ ለህዝቡ ስናቀርብ በጣም ከፍተኛ ምስጋና ተችሮናል። እና ጋዜጠኛ ደምስ በለጠ በዚህ በሳይበር ላይ ከኢትዮጵያ አንበሶች ክበብና በፓልቶክ ላይ በተለያዩ ክፍሎች ይሄንን ኢንተርቪው ለሚከታተሉ ኢትዮጵያኖችና ለኢትዮጵያ ህዝብ የምታስተላልፈው መልእክት ካለ እንድትገልጽልን እናመሰግናለን።
ልዩ የማስተላልፈው ነገር የለም። ጊዜያችሁን ሰጥታችሁ በእኔና በሚስተር ኤክስ በኩል የተደረገውን ውይይት ለሀገርና ለወገን እንደ መረጃ በመውሰዳችሁ ላመሰግን እወዳለሁ። ወደፊትም እንዲህ አይነት ነገሮች ይቀጥላሉ። የኢትዮጵያ ህልውና እና አንድነቷ በብዙ ሰዎች አይደለም የሚወሰነው፣ ጥቂት የሆኑ ሰዎች ናቸው ሁልጊዜ የኢትዮጵያን ታሪክ ወደ ትክክለኛ መስመር የሚያስገቡት። እኔም እና ለእናንተ ክብር አለኝ፣ በጣም አወዳችኋለሁ፣ አከብራችኋለሁ። ለሀገራችን አንድነትና በሀገራችን ምሳሌ ላይ አብረን እንጽና በጣም አድርጌ አመሰግናለሁ። ሌላ የምለው የለም። በተለይ እንደ አርክማንን በቅርብ ጊዜ ተገናኝተን ነበር፣ ተደዋውለን ተገናኝተን ነበር። እንደገና እንደምትደውልልኝ ተስፋ አድርጋለሁ። እኔም እደውላለሁ፣ እንገናኛለን። ወንድሜ በስራ ምክንያት ነው ስራው ትንሽ ይዞኝ ነው በአካል ያልተገናኘ ነው እንጂ ለመገናኘት እንደ ሞክራለሁ። አመሰግናለሁ ብልልኝ፣ ሁላችሁንም አክብራለሁ። የኢትዮጵያ አምላክ ሀገራችን ይጠብቅ፣ ከሁላችንም ጋር ይሁን። አመሰግናለሁ።
ታንኪዩ ጋዜጠኛ ደምስ በለጠ፣ በጣም እናመሰግናለን። ያው በቸር ይግጠመን። እንግዲህ በዚህ ሙዚቃ እንሰናበታለን።
ኦኬ፣ እኔም እንደዚሁ ደህና ሁኑ።
ክቡራትና ክቡራን ኢትዮጵያውያን፣ እንግዲህ በዚህ በኢትዮጵያ አንበሶች ክበብ ተገኝታችሁ ይህንን ቃለ መጠይቅ ኢትዮጵያዊ ጨዋነት በተመላበት መልኩ ስላጠናቀቅንና ስለተከታተላችሁ በጣም እናመሰግናለን። ምናልባት ሌላም በዚህ ዙሪያ በኢትዮጵያ ተጨባጭ ሁኔታ ላይ መወያየት የሚያስፈልግ ከሆነ እንግዲህ መድረኩ ክፍት ነው እና ጋዜጠኛው ደምስን አሰናብተናል። Thank you.
ወዳድ ምን እንግዳ ተቀባይ ከናገራችን ክቡ ሚያስባት ክቡ ሚያስባት ቆራጥ ለልጆቿን አንወድም ጥቃትን አንወድም ጥቃትን በአባቶቻችን ደም የተረከብንሽን እናት አገራችን የምንወድሽን እጅ ቢሆን እንጂ ለአሞራ ስጋችን አንቺ አትደበሪም ይፈሳል ደማችን ያንቺን ክፉ አሳቢ በአንድነት ለመፍጀት በአንድነት ለመፍጀት አለ ልዩ ስሜት የሚወጣ ካንጀት ተከብረሽ ኖርሽው በአባቶቻችን ደም በአባቶቻችን ደም